አምላክ አችን ስለ አምልኮ ስለ እስራኤል አምልኮ ያዘነበትን ነገር እንመለከታለን። ሚልኪያስ ምዕራፍ 1 ከቁጥር 7 እስከ 11 እናንተም ስምህን ያቃለልን በመንደር ነው ብላችኋል። በመሰዊያዬ ላይ እርኩስ እንጀራ ታቀርባላችሁ። እናንተም ያረከስንህ በመንደር ነው ብላችኋል። የእግዚአብሔር ገበታ የተነቀፈ ነው በማለታችሁ ነው። እውር መስዋዕትንም ስታቀርቡ ይህ ክፉ አይደለምን? አንካሳውንና የታመመውን ስታቀርቡ ይህ ክፉ አይደለምን? ያንን ለአለቃ አቅርብ፣ በውኑ በአንተ ደስ ይለዋልን? ወይስ ፊትህን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። አሁንም ጸጋን ይሰጠን ዘንድ የሰራዊት ጌታ እግዚአብሔር የሚለውን ትንሽ ልግለጸው ከመቀጠሌ በፊት እግዚአብሔር ግርማውን ኃይሉን ከበስተጀርባም ያለውን ቁጣውን ለማሳየት ሲፈልግ ስሙን የሰራዊት ጌታ እግዚአብሔር ብሎ ይቀርባል። የሰራዊት ጌታ እግዚአብሔር እልፍ አላፋት መላእክት ከሱ በኋላ አሉ። የእሳት ነበልባል የታጠቁ አንዱ መልአክ ብቻ 183,000 ሰው እንደገደለ ይነገራል። እዛ ብሉይ ኪዳን ውስጥ አንድ መልአክ 183,000 ሰው ከገደለ እልፍ አላፋት ሆኖ ሲመጡ ማን ፊታቸው ይቆማል? ይህን ሰልፍ ከኋላ መኖሩን እንድናውቅ ነው የሰራዊት ጌታ እግዚአብሔር የሚለው በአማርኛው እግዚአብሔር ጸባኦት የምንለው ነው። አንዳንድ ሰዎች ጸባኦት የሚለውን ቃል ያለ አግባቡ ይጠቀሙና በጸባኦት ያለ እግዚአብሔር ይላሉ። ያው በላይ በሰማይ አድርገው ተርጉሞት ነው። እንደዛ ማለት አይደለም። ጸባኦት ሰራዊት ማለት ነው። እግዚአብሔር ጸባኦት የሰራዊት ጌታ ማለት ነው እንጂ እግዚአብሔር የጸባኦት አምላክ በአርያም ያለ አምላክ ማለት አይደለም። ይህንን ልብ እንድትሉ እፈልጋለሁ። ምክንያቱም ብዙ ሰዎች ያለ አግባብ ሲጠቀሙበት ሰማለሁ የጸባኦት አምላክ የሚለውን። የሰራዊት ጌታ ማለት ነው። አሁንም ጸጋን ይሰጠን ዘንድ እግዚአብሔርንም ለምኑ። ይህ ከእጃችሁ የተሰጠ ሲሆን ከቶ ፊታችሁን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። በመሰዊያዬ ላይ እሳትን በከንቱ እንዳታቃጥሉ ከእናንተ ዘንድ ደጁን የሚዘጋ ሰው ምን ነው በተገኘ? በእናንተ ደስ አይለኝም፣ ቁርባንም ከእጃችሁ አልቀበልም፣ ይላል የሰራዊት ጌታ እግዚአብሔር። ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናልና በየስፍራውም ለስሜ ዕጣን ያጥናሉ፣ ንጹሕም ቁርባን ያቀርባሉ። ስሜ በአሕዛብ ዘንድ ታላቅ ይሆናልና ይላል የሰራዊት ጌታ እግዚአብሔር። አሜን። እግዚአብሔርን ይቀበላል ወይ? አምልኳችንስ እግዚአብሔርን ያስከብራል ወይ? ነው ልብ ብላችሁ ተመልክታችኋል። እሁድ እሁድ የምታደርጉትን አምልኮ በዙሪያችሁ የሚርመሰመሰውን ነገር የሙዚቃው ጩኸት እያንዳንዱ ሰው የሚያደርገው የተለየ ነገር ልብ ብላችሁ ተመልክታችኋል። እግዚአብሔር ከሰው የሚፈልገው እውነተኛን አምልኮ ነው። ያቺን የሰማርያ ሴት ጌታ ኢየሱስ ሲነግራት እሷ ጭንቀቷ ገሪዝም ተራራ ላይ ለማምለክ ነበረ። ሳምራውያን የሚያመልኩት በዚያ ሰማርያ አጠገብ ባለው በገሪዝም ተራራ ላይ ነበረ እና አባቶቻችን በዚህ ተራራ አምልኩ ይሉናል፣ እናንተ ደግሞ አይሁዶች በኢየሩሳሌም ካልሆነ አይመለክም ትላላችሁ ብሎ ይላታል። ጌታ ይቀበልና እውነት ልሻለሁ በገሪዝ በዚህ ተራራ ይለዋል። በገሪዝም ተራራ ማለቱ ነው። በዚህ ተራራ ወይም በኢየሩሳሌም የማታመልኩበት ቀን ይመጣል። እውነት እኮ ነው፣ መጣ፣ ዛሬ ነው። የማታመልኩበት ቀን ይመጣል። እግዚአብሔርን የሚያመልኩት በእውነትና በመንፈስ አይገርምም? አውስትራሊያ ያለው ነጻነት ሰጠው እዛው ሆኖ እንዲያመልክ፣ ቻይና ላለው ነጻነት ሰጠው በእውነትና በመንፈስ እስከሆነ ድረስ እዛው አለህበት አምልከኛ ነው። ደሳሳ ጎጆ ውስጥ ያሉትን ነጻነት ሰጣቸው። በጣም ይገርማል። በጣም ጌታ ያደረገው ነገር እና እግዚአብሔር የሚፈልገው እኛ እንድናመልከው በእውነት ነው፣ በመንፈስ ደግሞ በእኛም መንፈስ በታላቁ ደግሞ በመንፈስ ቅዱስ በዚያ እንድናመልከው ነው እግዚአብሔር የሚጠብቀው። እግዚአብሔርን ማምለክ ተገቢ ነው። ማምለክ ፍጡር የመሆን ባህሪ ነው። እሱ ፈጣሪ ነው፣ እኛ ፍጡራን ነን። ሁልጊዜ ፍጡር ፈጣሪውን ያመልካል። ማምለክ ከአድናቆት ይመጣል። ከአድናቆት ሁልጊዜ የሚያደንቅ ሰው ነው የሚያመልከው። የማናደንቅ ከሆን የአምልኮ ስሜታችን ቁልፉ ጠፍቷል ማለት ነው ከህይወታችን። ስለዚህ እግዚአብሔርን የሚያመልኩ የተደነቁ ናቸው። በታላቅነቱ፣ በግርማው፣ በግዙፍነቱ፣ በፈጣሪነቱ፣ በረቂቅነቱ፣ ሰማይና ምድርን መፍጠሩ፣ ህዋውን መዘርጋቱ፣ እነዚህን ጋላክሲዎች መፍጠሩ። እግዚአብሔር ታላቅ ነው። አንድ ነገር ልንገራችሁ እዚህ ላይ እግረ መንገዴን። ስለ ስላሴ የምትጨነቁ ጥያቄ ያላችሁ ሰዎች ሰማያት የእግዚአብሔርን ክብር ይናገራሉ ይላል ቃሉ። እስቲ ይህን ዩኒቨርስ ወይም ህዋው የምንለውን እንመልከተው፣ ዩኒቨርሱን እንመልከተው። አንዳንድ እንግሊዝኛ ቃላት መጠቀም ይኖርብናል እዚህ ላይ። ይህን ዩኒቨርስ እስቲ እንመልከተው። ዩኒቨርስ ወይም ህዋው የምንለው በሶስት ይከፈላል። ስፔስ ነው እንግዲህ፣ ስለ ስፔስ ነው የምናገረው። ስፔስ በሶስት ይከፈላል። ስፔስ ስፋት አለው፣ ርዝመት አለው፣ ከፍታ አለው። ስፔስ ማለት ይሄ ነው። ሁላችሁም ሆነ የተቀመጣችሁበት ክፍል ስፋት አለው፣ ርዝመት አለው፣ ቁመት አለው። ይሄ ነው ስፔስ የሚፈጥር ሶስት ነገር። ስፔስን ሌላ ደግሞ ስፔስ ውስጥ ያለ ነገር ዩኒቨርስ ውስጥ ያለው ነገር ብትመለከቱ በሶስት ይከፈላል። አሁንም ሶሊድ የምንለው አለ፣ እንደ ድንጋያማ ነገር፣ እንደ ድንጋይ፣ እንደ በእጅ የሚጨበጥ እንጨት፣ ድንጋይ የመሳሰለ ነገር ሶሊድ ነው። በዩኒቨርስ ውስጥ ሶሊድ ነገር ሞልቷል። ጨረቃ ሶሊድ ናት። ምድር፣ እንደ ጁፒተር፣ እንደ ማርስ ሁሉ ሶሊድ ናቸው። ሊኩዊድ ደግሞ አለ፣ ፈሳ አስደንጋጭ የሆነ ነገር ባህሩ በሙሉ ሊኩዊድ ነው። ሶስተኛ ጋስ ጊሸስ የሆነ ነገር ነው። ሶሊድ ሊኩዊድ እና ጋስ ከዚህ ሌላ የለም። አራተኛ የለም። ሶስት ነው ያለው። ቅድም እንዳልኩት ሶስት ዲሜንሽን ነው ያለው። ዩኒቨርስ ሶስት ዲሜንሽን ነው ያለው። ታይም የዩኒቨርስ ሶስተኛ ዲሜንሽን ታይም ነው። ታይም ራሱ ብትወስዱት ሶስት ዲሜንሽን አለው። ያለፈ፣ አሁን፣ የዛሬው፣ ፊውቸር ወደፊት ደግሞ። ከዚህ ሌላ ታይም ዲሜንሽን የለው። ፓስት፣ ፕሬዘንት እና ፊውቸር። እግዚአብሔር የፈጠረው ነገር ሁሉ ሶስት ዲሜንሽን ነው ያለው። ታይም ስፔስ ማተር እና ስፔስ ማተር እና ታይም ነው የዩኒቨርስ ዲሜንሽን። ስፔስ ማተር እና ታይም። ስፔስ ሶስት ዲሜንሽን አለው። ማተር ሶስት ዲሜንሽን አለው። ሶሊድ፣ ሊኩዊድ፣ ጋዝ። ታይም ሶስት ዲሜንሽን አለው። ፓስት፣ ፕሬዘንት፣ ፊውቸር። እግዚአብሔር አስደናቂ አምላክ ነው። የምናመልከው ስናደንቀው ነው። ካላደነቅ ነው እግዚአብሔርን ማምለክ አንችልም። ብዙ ጊዜ የማምለክ ስሜታችን የሚጠፋው የማድነቅ ስሜታችን ስለሞተ ነው። ማምለክ አስፈላጊ ነው። ለሳንባችን አየር እንደሚያስፈልገው ሁሉ እንዲሁም ለመንፈሳዊ ሕይወታችን ደግሞ እግዚአብሔርን ማምለክ ያስፈልጋል። የማያመልክ ሰው የሞተ ሰው ነው። ሰዎች ግን ይህን ሀሳብ የረሱ ይመስላሉ። ስለሆነም አለመታዘዝን ባህሪ ያድርገውታል። ስናመልክ እግዚአብሔርን የማያስከብሩ ብዙ ነገሮች እናደርጋለን። አለባበሳችን ብዙ ጊዜ ያለ አግባብ ይሆናል። አጉል አይነት አለባበስ ሰውነታችንን የሚያሳይ ሰዎች እኛን እንዲያመልኩን የሚያደርግ አለባበስ ብዙ ጊዜ በእግዚአብሔር ቤት ውስጥ ይታያል። ቋንቋችን ብዙ ጊዜ የታረመ አይደለም። በቀደም እንደተነጋገርነው ስለ ሰዓት አጠባበቃችን ጊዜ አክብረን አንገኝም። እግዚአብሔር ቤት ዘግይተን እንመጣለን፣ እንደፈለገን አቋርጠን እንሄዳለን። የሰዓት አጠባበቃችን ንጽህናችን ራሱ ንጽህናችን በነጻነት ተሳቦ በአሁኑ ዘመን ብዙ ሰዎች ያለ አግባብ ለብሰው ሲመጡ አያለው። ቤተ ክርስቲያን ያለ አግባብ ማለቴ ስራ በዋሉበት ልብስ፣ የቆሸሸ ልብስ፣ የማይሆን ነገር። እግዚአብሔር ስለ ልብሳችን አይደለም የሚቀበለንም የሚነቅፈንም። ነገር ግን ንጉሥ ፊት ስንቀርብ ንጹህ መሆን የለብንም እንዴ? ንጹህ ሆነን ብንቀርብ ያስፈልጋል። ንጉሱ ጋር ስንቀርብ ጫማችን ተጠርጎ ጸድቶ ልብሳችን ንጹህ ሆኖ እንድንቀርብ ያስፈልጋል። እስቲ እዚህ ሀገር ፈረንጆችን ይዋቸው ቤተ ክርስቲያን ሲሄዱ እንዴት ለብሰው እንደሚሄዱ። አንድ ደግሞ ምናልባት ዘመን አልፎ ነው አትበሉኝና እኔን የሚያስቸግረኝ ነገር አለ። ማስቲካ ማኘክ። ማስቲካ አታኝክ የሚል ጥቅስ የለም። አኝክም የሚል የለም። ግን በዚህ ሀገር ባህል ምናልባት ተቀባይነት ይኖረዋል። በእኛ ሀገር እኔ በማውቀው ባህል ግን ማስቲካ ማኘክ ያስቀይማል። በተለይ ኳየር ውስጥ ያሉ ሰዎች ፊት ለፊት ቆመው እያኘኩ ሲዘምሩ ወይም እያኘኩ ለመዘመር ሲሞክሩ ሲታገሉ ይታያል። አንዳንድ ሰባኪዎችም ማስቲካ እያኘኩ ሲሰብኩ አይቻለሁ። ከየት ያመጣነው ነው ይሄ? እንደው ወላጆቻችን በኦርቶዶክስ ቤተክርስቲያን ውስጥ ያደጉት የኖሩት አይታቸዋል እንዴት እግዚአብሔር እንደሚያመልኩ። ትህትናቸው መሬት ላይ ተደፍተው ሲያለቅሱ አይታችኋል። እና ማስቲካ ማኘክ አንደኛ እኛ ባህል አይደለም። ይህ በበኩሌ ትክክል መስሎ አይታየኝም። አንዳንድ ሰዎች የሚያኝኩበት ምክንያት ይኖራቸዋል። ምናልባት ሜዲካል የሆነ ምክንያት ይኖራቸዋል። ቢሆንም በተለይ መድረክ ላይ የምንወጣ ሰዎች በእውነት እንድንጠነቀቅ ያስፈልጋል። ሌላው ደግሞ አምልኳችን የሚያሰናክል እግዚአብሔርን የማያስከብር ነገር የልባችን ጉዳይ ነው። በልባችን ውስጥ ያለው የቋጠር ነው። በሰው ያዘን ነው ይኖራል፣ ቂም ይኖራል፣ ጥላቻ ይኖራል። ይህን የመሳሰለ ነገር አለ። በጣም ከልብሱም ለማረም ይሄኛው ከባድ ነው። ልብሱ ታጥቦ ይለበሳል። ይሄ ግን ይቅር አለማለቱ፣ ቂም መያዙ፣ ሁላችንም አንዳንድ ነገር አለ በውስጣችን እና ይሄ ደግሞ በጣም ከባድ የሆነ ነገር ነው። መስዋዕትን ትተህ ሂድና ከጓደኛ ጋር ታረቅ ያለው ሰው አለ ጌታ ኢየሱስ። እንግዲህ በሚልኪያስ ዘመን አምልኮ ተዘበራርቆ ነበረ። ምንም ያ ዘመንና የዛሬው ዘመን አይለያይም። በዚህ ምክንያት እግዚአብሔር እንደዚህ ነው የምታመልኩኝ፣ ልክ አይደለም፣ መረባውን እኔ ጋር እያመጣችሁ ትራፊያችሁን እኔ ጋር እየጣላችሁ እያለ ሲያማርርባቸው እንሰማለን። አንደኛ እንግዲህ ከልብ የማይመነጭ አምልኮ እግዚአብሔር አይወድም፣ ባዶ ነው። ከልብ ያልመነጭ አምልኮ እግዚአብሔር አይወድም። አይሁድ ከባቢሎን ተመልሰው 100 ዓመት ያህል ሳይሞላቸው አምልኳቸው ተበላሸ። አምልኮ አምልኮ ብሎ የሚጠሩት ምንም አምልኮ አይመስልም ነበር። ቲያትሩን ከሚሰሩ ቢቀርባቸው ይሻል ነበር፣ ቢቀርባቸው። ስለዚህ ነው እግዚአብሔር ይህን አስደናቂ ጥቅስ ሁልጊዜ ሳነቦ ይደንቀኛል። ከእናንተ ዘንድ ይህን ደጅ የሚዘጋልኝ ምን ነው በተገኘ? ልብ ብላችሁ ነው እግዚአብሔር በተቆጣ ቁጥር የቤተ መቅደሱ ደጅ ይዘጋል። በ720 BC ከክርስቶስ ልደት በፊት አሶራውያን ናቸው መጥተው ያንን ሰሎሞን የሰራውን ቤተ መቅደስ አፍርሰው ገነጣጥለው አፍርሰውት እንኳን በር ግድግዳም እንዳይኖሩ አድርገው ጥለውት ሄዱ። ታቦቱ በዛን ጊዜ ጠፋ። ተሰደዱ፣ ሄዱ። እስራኤል የሚባለው ሰሜኑ ነው። 10ቱ ነገድ የጠፉት ያን ጊዜ ነው። ደቡቡ ይሁዳ የሚባለው እንዳለ ነበር፣ አልተነካም እሱ። እንደገና በ586 ከክርስቶስ ልደት በፊት ናቡከደነጾር መጣና እንደገና ያንን ቤተ መቅደስ አፍርሶት፣ ምክንያቱም በመሀል ላይ ትዝ ይላችኋል መጀመሪያ የፈረሰውን እነ ዘሩባቤል መጥተው ገንብተው ነበር፣ መልሰው ሰርተውት ነበር። በመሀል ላይ በዚህ በሚልኪያስ ዘመንም የነበረው ነው፣ ከሚልኪያስ በፊት እና ናቡከደነጾር መጥቶ ያንን ሁለተኛውን መቅደስ አፈረሰው። እንደዛ ደግሞ ሆኖ ሳለ ሄሮድስ ንጉሱ 19 ዓመተ ምህረት ከክርስቶስ ልደት በፊት እንደገና ቤተ መቅደሱን መስራት ጀመረ። ማደስ ነበረበት። ያንን ሲያድስ ምን ሲል በዛ ጊዜ ነው ጌታ የመጣው። ይሄ ቤተ መቅደስ 46 ዓመት ነው የፈጀው ብሎ ሲተቹት ታስታውሳላችሁ። እሱን ደግሞ በሰባ ዓመተ ምህረት ከትንስ ከጌታ ትንሣኤ በኋላ በሰባ ዓመተ ምህረት 70 ኤዲ የሮም መንግስት መጣና ቬስፔሽን እና ታይተስ የሚባሉት ሁለት ጄኔራሎች በኋላ ነገስታት ሆኑ፣ ቄሳር ሆኑ። ሁለቱም በተራቸው አባትና ልጅ ናቸው። መጀመሪያ ቬስፔሽን፣ ከዛ ታይተስ መጥተው ያንን ቤተ መቅደስ ለመጨረሻ ጊዜ አፍርሰው ድንጋይ በድንጋይ ላይ እንዳይቀር አድርገው ጥለውት ሄዱ። ዛሬ ሄዳችሁ የምታዩት እነሱ የሰሩት ነው፣ እነሱ ያፈረሱት ነው። የእነሱን ስራ ነው የምታዩት ዛሬ። ቤተ መቅደሱ ፈርሶ ድንጋዩ እንኳ ተፈልጎ እንደማይገኝ ሆኗል። እግዚአብሔር ባዘነ ቁጥር ሰውን ከምድሪቱ ነው የሚያባርረው። ከምድሪቱ ሰውን ያባርራል። እና እዚህ ላይ ማን ነው ይህን ደጁን በዘጋልኝ ብሎ የሚለው? ከዚህ አንጻር ይመስለኛል። ማን ነው እሱ? ራሱ ዘጋው። ከአንዴም ሁለቴ ሶስቴ እሱ ራሱ የቤተ መቅደሱን ደጃፍ ዘጋው። በእናንተ ደስ አልሰኝም፣ ከእጃችሁም ስጦታን አልቀበልም። ይህን ችግር እንግዲህ እግዚአብሔር በቀላሉ አልተመለከተውም። ይህ ከንቱ አምልኮ እግዚአብሔርን ያስቆጣው ነበር። ምሳሌ 28:9 ላይ አንድ ጥቅስ አለ፣ ሄደን ብናነበው። ምሳሌ 28 ሕግን ከመስማት ጆሮውን የሚመልስ ጸሎቱ አጸያፊ ናት። ቅኖችን በክፉ መንገድ የሚያስት እርሱ ወደ ጉድጓድ ይወድቃል። ሕግን ከመስማት ጆሮውን የሚመልስ ጸሎቱ አጸያፊ ናት ይላል። ለምንድን ነው ወይም በጥያቄ መልስ ልቶ ይህንን መልስ አለኝ ብዬ አልልም። እኔ ለምንድን ነው እኛ ኢትዮጵያውያን ችግራችን የማይቆረጠው? ረሃቡ እየደጋገመ ሲመጣ፣ በሽታው፣ ችግሩ፣ ድህነቱ፣ ያገዛዙ ውጥንቅጥ፣ አንዱ ጥሎ ሲሄድ ሌላው ሲተካ የባሰ የሆነ የመጣበት የክርስቲያን ደሴት ስንባል ኖረናል። ክርስትናን ከማንም በፊት ነው እኛ ያገኘ ነው። ምን አረግ ነው ግን ያንን ክርስቶስ ደን ምን አረግ ነው? ምን ግፍ ሰርተንበት ይሆን እንደዚህ ጸሎታችን እግዚአብሔር ፊት አልሰማ ያለው? መቼስ ነው የሀገራችን ጉዳይ መፍትሄ አግኝቶ ሰው በሀገሩ ጠግቦ በልቶ ማደር የሚችለው? ስራ ይዞ መኖር የሚችለው? በሰላም መኖር የሚችለው መቼ ነው? ብዙ በተለይ ውጭ ሀገር የተሰደድነው ሰዎች ይሄ ነገር ሊያሳስበን ይገባል። ይህን ጥያቄ ያልጠየቀ ሰው ያለ አይመስለኝም። ለምንድን ነው የእኛ ችግር የማያልቀው? ይሄ ይሁን ያነበብነው ጥቅስ አሁን ሕግን የማይሰማ ጸሎቱ አጸያፊ ናት ያለው ቃል ይሆን? መልስ አለኝ አልልም። ለዚህ ግን ልናስብበት የሚገባ ነገር ነው። ስርዓታቸው በግል ቢያስደስታቸውም እግዚአብሔር ግን አልተደሰተበትም። እነሱ ሄደው አመለክን፣ ዛሬ ይሄን ሰራን ያልሰራን ብሎ ይመጣሉ። እግዚአብሔር ግን አልተደሰተበትም። ችግሩ አምልኳቸው ልማዳዊ ነበር። በዘልማድ የሚደረግ ቲያትራዊ የሆነ ስጋን የሚቀሰቅስ ንቅናቄ የሚበዛው የውጭውን ስጋ ብቻ የሚቀሰቅስ በተለይ መዝሙራችን ከበስተጀርባ ያለው ድምድም ስጋን የሚቀሰቅስ ነው። ሰውነትን የሚያንቀሳቅስ ይሄ ነው ወይ አምልኮ? ይሄ አምልኮ ሙዚቃ አስፈልግም ማለት ሳይሆን ልክ ነው ወይ የኛ? ይሄን ብትወያዩበት ደስ ይለኛል። በኋላ ልክ ነው ወይ የሚልኪያስ ዘመን ሰዎች እንደዚሁ አስመሳዮች ነበሩ? አስመሳዮች ሃይማኖታዊ ቋንቋ ይናገራሉ። ሃሌሉያ ሞልቷል፣ ጌታ ይክበር ሞልቷል። ግን አድራጎቱ ከልብ ያልሆነ አንዳንድ ጊዜ የሰማነው ስብከታችን ቁጭ ብለን ሁለት ሰዓት ያደረግነው አምልኮና የሰማነው ስብከት ፓርኪንግ ሎት አያደርሰንም። ታውቃላችሁ ይሄን? ፓርኪንግ ሎት አያደርሰንም። እንኳን ሳምንት ሊያቆየን እንኳን እድሜ ልክ ሊለውጠን ስብከታችን ፓርኪንግ ሎት አያደርሰንም። በጣም የሚገርም ነገር ነው። ልባቸው በአምልኮ ውስጥ አልነበረም። ልባቸው በአምልኳቸው ውስጥ የለም። እናንተ ስሜን የምታቃልሉ ካህናት ሆይ፣ ልጅ አባቱን ባሪያም ጌታውን ያከብራል። እኔስ አባት ከሆንኩ ክብሬ ወዴት አለ? ጌታስ ከሆንኩ መፈራቴ ወዴት አለ? ከልባችን አይደለም። ሀሳባችን ሌላ ቦታ፣ ሰውነታችን ሌላ ቦታ። ይህንን ነው እንግዲህ እኛ አምልኮ የምንለው። እስቲ አንዳንድ ጥቅስ ላንብብላችሁ። ኢሳይያስ 29:13 ላይ እንደዚህ ይላል። ትንቢተ ኢሳይያስ 29:13 ጌታም ይህ ሕዝብ በአፉ ወደ እኔ ይቀርባልና በከንፈሮቹም ያከብረኛልና ልቡ ግን ከእኔ የራቀ ነው፣ በሰዎች ስርዓትና ትምህርት ብቻ ይፈራኛልና። ስለዚህ እነሆ ድንቅ ነገርን በዚህ ሕዝብ መካከል ድንቅ ነገርን ተአምራትንም እንደገና አደርጋለሁ። የጥበበኞችም ጥበብ ትጠፋለች፣ የአስተዋዮችም ማስተዋል ትሰወራለች። ይህ ሕዝብ በአፉ ወደ እኔ ይቀርባል፣ በከንፈሮቹም ያከብረኛል። ማቴዎስ ምዕራፍ 15:8-9 ደግሞ እንደዚህ ይላል። ማቴዎስ 15:8-9 ኢሳይያስን ነው የሚጠቅሰው። ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው። የሰውም ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል። የሰውም ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል። ይሄን የመሰለ ነው እንግዲህ የሚልኪያስ መልእክት ይሄ ነው። ዛሬ ማታ አንድ ሌላ በጣም ትልቅ ቁም ነገር ያዘለ ነገር መናገር ፈልጋለሁ። አምልኮና ባህሪ የተያዘ ነገር ነው። ይሄንን ልብ በሉ። ከዚህ ሁሉ ትምህርት ይሄችን ብቻ ብታስታውሱ በቂ ነው። አምልኮና ትምህርት ማነው ባህሪ የተያዘ ነገር ነው። በሚልኪያስ ዘመን ብዙ ግፍ ይሰሩ ነበር። እግዚአብሔር ሰዎች የተባሉት ብዙ ግፍ፣ ብዙ በደል፣ ብዙ ጭቆና፣ ብዙ አይነት ኃጢአት ነበረ፣ ኮራፕሽን ነበረ። እንደዚህ አይነት ነገር ካለ እግዚአብሔር አምልኮን አይቀበልም። እግዚአብሔር ቤቱ እንዲጸዳ ይፈልጋል። መጀመሪያ ቤት ካልጸዳ እየሄዱ ቤተ መቅደስ ቢያጎነብሱ ቢደፉ፣ አርብ ሮብ ቢጾም፣ ሰኞ ሐሙስ ቢጾም ልዩነት አመጣም፣ እግዚአብሔር አይቀበለውም። አምልኳቸውን ጌታ እንዳይባርክ ያደረጉት እነዚህ ውድቀቶች ናቸው። ተቀባይነት ያለው አምልኮና ባህሪ መገናኘት ነበረበት። እግዚአብሔር ከነሱ የፈለገው መታዘዛቸውን፣ ንጽህናቸውን፣ ቅድስናቸውን ነበር። እነሱ ግን የፈለጉትን እያደረጉ የልባቸውን እየፈጸሙ እግዚአብሔር ይቀበለናል የሚል እምነት ነበራቸው። እስቲ ማቴዎስ 23 ላይ ጌታችን ያስተማረውን ላንብብላችሁ። ማቴዎስ 23:23 ጌታ ያስተማረውን እስቲ እንመልከት። ማቴዎስ 23:23 እንደዚህ ይላል፣ እናንተ ግብዞች፣ ጻፎችና ፈሪሳውያን ከአዝሙድና ከእንስላል ከከሙንም አስራት ስለምታወጡ ፍርድንና ምሕረትን ታማኝነትንም በሕግ ያለውን ዋና ነገር ስለምትተው ወዮላችሁ። ሌላውን ሳትተው ይህን ልታደርጉ ይገባችሁ ነበር። እናንተ ዕውሮች መሪዎች፣ ትንኝን የምታጠሩ ግመልንም የምትውጡ፣ እናንተ ግብዞች፣ ጻፎችና ፈሪሳውያን በውስጡ ቅሚያና ስስት ሞልቶ ሳለ የጽዋውና የወጭቱን ውጭ ስለምታጠሩ ወዮላችሁ። አንተ ዕውር ፈሪሳዊ፣ ውጭው ደግሞ ጥሩ እንዲሆን አስቀድመ የጽዋውንና የወጭቱን ውስጡን አጥራ። እናንተ ግብዞች፣ ጻፎችና ፈሪሳውያን በውጭ አምረው የሚታዩ በውስጥ ግን የሙታን አጥንት ርኩሰትም ሁሉ የተሞሉ በኖራ የተለሰኑ መቃብሮችን ስለምትመስሉ ወዮላችሁ። እንዲሁ እናንተ ደግሞ በውጭ ለሰው እንደ ጻድቃን ትታያላችሁ፣ በውስጣችሁ ግን ግብዝነትና አመፀኝነት ሞልቶባችኋል። ወገኖች፣ እግዚአብሔር ከዚህ ሁሉ ያድነን። እግዚአብሔር ያድነን ከዚህ ፍርድ። ማይሆን የሚያመልጠው ማይሆን እና ይህንን ልናስብ ይገባል። እግዚአብሔር ከሰው የሚፈልገው ምንድን ነው? እግዚአብሔር ከሰው የሚፈልገው ምንድን ነው? እስቲ አንደኛ ሳሙኤል 15:22 ላንብብላችሁ። በእውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝን ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። ልብ በሉና አዳምጡኝ ነው የሚለው። አትሰሙኝም ከአምልኮ ቲያትራችሁ ብትሰሙኝ እኔ ይሻል ነበረ። መዝሙር 51 ላይ ደግሞ ዳዊት የጸለየው ነገር አለ። 51 ቁጥር 16 እና 17 ላይ መስዋዕትንስ ብትወድ በሰጠው ነበር፣ የሚቃጠለውን መስዋዕት ደስ አሰኝህም። የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውና የተዋረደውን ልብ እግዚአብሔር አይንቅም። እንዴት ያለ ቃል ነው! መስዋዕትን ብትወድስ በሰጠው ነበር፣ የሚቃጠለውን መስዋዕት ደስ አሰኝህም። የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውና የተዋረደውን ልብ እግዚአብሔር አይነቅም። ዳዊት ይህን የጸለየው መቼ ነው? ያንን ጀግና ኦሪዮን ካስገደለ በኋላ እና ሚስቱን ከቀማ በኋላ ይሄ ሰው ብዙ ጸጸት ሳያድርበት አልቀረም። ብዙ የተጎዳ ይመስላል ዳዊት በህሊና ክስ ከላይ አቤቱ ንጹህ ልብም ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ፣ ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከኔ ላይ አትወሰድብኝ። ምን ባረግ ነው የሚለው እግዚአብሔርን ፊት የምመልሰው ምን ባረግ ነው? የተሰበረ መስዋዕት የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውና የተዋረደው ልብ እግዚአብሔር አይንቅም። እዚሁ እንደገና ሚኪያስ ደግሞ ማይካ ጉልኛ አስኳል መጽሐፍ ቅዱስ ትንሽ ናት። ሚኪያስ ምዕራፍ 6:6-8 ፊት ልምጣና በልዑል አምላክ ፊት ልስገድ፣ የሚቃጠለውን መስዋዕትና የአንዱን አመት ጥጃ ይዤ በፊቱ ልምጣን? እግዚአብሔርስ በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሾች ደስ ይለዋልን? ወይስ የበኩር ልጄን ስለ በደሌ የሆዴንም ፍሬ ስለ ነፍሴ ኃጢአት ሰጣለሁ? ሰው ሆይ መልካሙን ነግሮሃል፣ እግዚአብሔርም ከአንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትንም ትወድ ዘንድ ከአምላክህም ጋር በትህትና ትሄድ ዘንድ አይደለምን? አምልኳችንን ውድቅ የሚያደርጉት ነገሮች በእነዚህ በተነበቡት ጥቅሶች ላይ መፍትሄ ያገኙ ይመስለኛል። እግዚአብሔር ከእኛ የሚፈልገው ምንድን ነው? ለፈሪሳውያን ተናገረ፣ ለብዙ እስራኤላውያን ተናገረ። ዛሬም ቢሆን አምልኮና ሕይወታችን፣ አኗኗራችን፣ የሕይወታችን ፍሬ የተያያዘ ነገር ነው የተቆራኘ ነገር ነው። ኃጢአት እየተለማመድን እናምልክ ብንል መንፈሳችንም ይነግረናል አትችልም ይሄን ማድረግ ይለናል። አንዳንዶችን ብጠቅስላችሁ የምንለማመዳቸው ስህተቶች፣ የአንደበታችን ጉዳይ አንደበትን አለመቆጣጠር ያዕቆብ ምዕራፍ አንድ ላይ ተነገረው። ሰዎች ተቸግረው እኛ ጋር መጥተው ሲያለቅሱ ልባችንን አደንድነን ጆሮአችንን ዘግተን ከሄድን መርዳት እየቻልን አንረዳም ብለን አልፈናቸው ስንሄድ እግዚአብሔር ያያል። አንድ ጊዜ አዲስ አበባ ምስክርነት እንገራቸውና አዲስ አበባ አንድ ጊዜ አንድ ቆንጆ መኪና ነበረኝ። በጣም ቆንጆ መርሴዲስ ነበረኝ። ያንን መርሴዲስ እየነዳሁ እሁድ ጠዋት ነው። ባለቤቴ ወደዚህ ወደ አሜሪካ መጣ ነበር ይመስለኛል፣ ለረፍት ዘመድ ለመጠየቅ። ከቤት ወጣሁ እሁድ ጠዋት ነው ቤተ ክርስቲያን ለመሄድ። ቆንጆ መኪና ይዣለሁ። ከቤቴ አንድ 300 ሜትር እልፍ ብሎ አንድ ምስኪን ተኝቶ ሁልጊዜ እዛ አየዋለሁ፣ ይለምናል። ያገኘውን ጥራጥሬም ሳንቲም የወረውርለት። አጠገቡ ስደርስ ሰዓቴን ሳይ ትንሽ ዘግይቻለሁ ለቤተ ክርስቲያን። አይ ሰውየው እዚሁ ነው አለው። ስመለስ ሰጠዋለሁ ምሰጠውን። አሁን ቤተ ክርስቲያን ልድረስ ብዬ አልፌ ሄድኩ። አልፌ ሄጄ መንገድ ላይ ገብቼ ሲሄድ በውስጤ የሚደውል ድምፅ አለ። ያ ድምፅ አላስኬደኝ አለ። የእኛ ክርስቲያን ቤተ ክርስቲያን ልትሄድ ነዋ፣ አለፈብህ ሰዓት፣ ዘገየህ፣ አሁን ሄደህ ልትጸልይ ነው የምትሄደው? ወይ ጉድ! የእኛ ክርስቲያን ልትዘምርም ነው የምትሄደው፣ ቃሉንም ልትሰማ ቸኩለ ሰውየውን አልፈው መጣ አይደለም የእኛ ክርስቲያን እያለ አንድ 3 ነው 4 ኪሎ ሜትር ነዳው። ያ ድምፅ እየጮኸ በኋላ አስቸገረኝ። የሚገርም ነገር ነው። ያ ድምፅ አስቸገረኝ። የእኛ ክርስቲያን ምስኪኑን መንገድ ዳር የወደቀውን አልፎ መጣ፣ አንተ ቤተ ክርስቲያን ልትሄድ አሁን ልታመልክ እያለ ጆሮ ላይ ያሾፍብኛል። እኔ ይህን ድምፅ ይዤ አልሄድም ቤተ ክርስቲያን ብዬ መኪናውን አዙሬ ተመልሼ ሄድኩ እዛ ቦታ። ከዛ ከመኪናው ስወጥቼ ለሰውየው ትንሽ ነገር ናት የማረገውን አድርጌ አሁን ተመልሼ ወደ ቤተ ክርስቲያን ሳመራ ያ ድምፅ ጸጥ አለ። ልቤም እርፍ አለ። ይህን የነገርኳችሁ ገንዘብ መስጠት እንድታውቁ ብዬ አይደለም። ህሊናችን እንደዚህ ነው። የማይሆን ነገር አልፋችሁ ማድረግ የሚገባችሁ ነገር ተራምዳችሁ ስትሄዱ ህሊናችሁን የምታዳምጡ ከሆናችሁ አያስኬዳችሁም። እና ሰዎች ተቸግረው ሲያለቅሱ ጆሮአችንን ከዘጋን፣ በምስጢር ኃጢአትን የምንለማመድ ከሆነ ይህም ሌላው ትልቁ እንቅፋት ነው፣ አምልኳችንን የሚዘጋ በምሬት በጥላቻ በቂም የምንኖር ከሆነ። ሌላው እዚህ ሚልኪያስ ላይ የተጠቀሰው የትዳር ጓደኛችንን የምናጎሳቁል አይነት ሰዎች ከሆነ፣ ልጆቻችንን የምናጎሳቁል የአባት ፍቅር ሳይኖር የባል ፍቅር ሳይኖር የሚስት ፍቅር ሳይኖር የተደበቀ ነገር ከሌለ ህይወታችን ውስጥ አምልኮ ከህይወት ጋር የተያያዘ ነው። ህይወት ካልተስተካከለ ቢጮሁት፣ ቢዘምሩት፣ ቢያንቃርሩት፣ ቢዘሉት፣ ልሳን ቢናገሩት ለውጥ አያመጣም። እንግዲህ መጨረሻ ጥቅስ ከኢሳይያስ ምዕራፍ አንድ አነብና ወደ ውይይቱ እንሄዳለን። ብዙ መሰረት የሰጠኋችሁ ይመስለኛል። የምትወያዩበት ከእናንተም ከህይወት ልምድ ልታካፍሉን ኢሳያስ ምዕራፍ አንድ ሄደን እናነባለን። ኢሳያስ ትንቢተ ኢሳያስ በጣም 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 ወደው መጽሐፍ ነው። ኢሳያስ ምዕራፍ አንድ ከቁጥር 10 ጀምሬ አነባለሁ። ከቁጥር 10 እስከ 15 አነባለሁ። እናንት የሰዶም አለቆች ሆይ የእግዚአብሔርን ቃል ስሙ። እናንት የገሞራ ህዝብ ሆይ የአምላካችንን ህግ አድምጡ። የመስዋዕታችሁ ብዛት ለእኔ ምን ይጠቅመኛል ይላል እግዚአብሔር። የሚቃጠለውን የአውራ በግ መስዋዕትንና የፍሪዳን ስብ ጠግቤያለሁ። የበሬና የበግ ጠቦት የአውራ ፍየልም ደም ደስ አያሰኘኝም። በእኔ ፊት ልትታዩ ብትመጡ ይህን የመቅደሴን አደባባይ መርገጣችሁን ከእጃችሁ የሚሻ ማን ነው? ምናምንቴውን ቁርባን ጨምራችሁ አታምጡ። ዕጣን በእኔ ዘንድ አጸያፊ ነው። መባቻችሁንና ሰንበታችሁን በጉባኤም መሰብሰባችሁን አልወድም። በደልንም የተቀደሰውንም ጉባኤ አልታገስም። መባቻችሁና በዓላቶቻችሁን ነፍሴ ጠልታለች፣ ሸክም ሆኖብኛል፣ ልታገሳቸውም ደክሜያለሁ። እጃችሁን ወደ እኔ ብትዘረጉ ዓይኔን ከእናንተ ሰውራለሁ። ልመናንም ብታበዙ አልሰማችሁም፣ እጆቻችሁም ደም ተሞልቷል። ታጠቡ፣ ሰውነታችሁንም አንጹ፣ የስራችሁን ክፋት ከዓይኔ ፊት አስወግዱ። ክፉ ማድረግን ተዉ፣ መልካም መስራትን ተማሩ። ፍርድን ፈልጉ፣ የተገፋውን አድኑ። ለድሀ አደጉ ፍረዱለት፣ ስለ መበለቲቱም ተሟገቱ። መፍትሄው ታዲያ ምንድን ነው? ጌታ ሆይ ይህን ሉ ለምንሰራ ሰዎች ቁጥር 18 ላይ መልስ አለ። ኑ እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደም ብትቀላ እንደ ባዘተው ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ብታምሱም ሰይፍ ይበላችኋል። የእግዚአብሔር አፍ ተናግሯልና። አስደናቂ የሆነ ቃል ነው። አንድ ጥቅስ አንብቤ አበቃለሁ። ኢሳይያስ 43 ላይ ያዕቆብ ሆይ ብዙ ጊዜ እግዚአብሔር ያዕቆብ ሆይ ሲል የእስራኤልን ድክመት ለመንካት ሲፈልግ ነው። ያዕቆብ እንደምታውቁት ችግር የነበረ ሰው ስለሆነ ያዕቆብ ሆይ ወይም ኤፍሬም ብሎ ሲል ብሉይ ኪዳን ውስጥ የሕዝቡን ድክመት ለመንካት ነው። ያዕቆብ ሆይ አንተ ግን አልጠራኸኝም፣ አንተም እስራኤል ሆይ በእኔ ዘንድ ደክመሃል። ለሚቃጠል መስዋዕት በጎችን አላቀረብክልኝም፣ በሌላም መስዋዕት አላከበርኸኝም፣ በእህልም ቁርባን አላስቸገርሁም፣ በዕጣንም አላደከምሁም። ዕጣንም በገንዘብ አልገዛህልኝም፣ በመስዋዕትም ስብ አላጠገብከኝም። ነገር ግን በኃጢአትህ አስቸገርከኝ፣ በበደልህም አደከምከኝ። ነገር ግን በኃጢአትህ አስቸገርከኝ፣ በበደልህም አደከምከኝ ይላል እግዚአብሔር። እንግዲህ በኋላ ጊዜ ካለ የሚጨምረው ነገር አለኝ። እዚህ ላይ ላቁምና እጃችሁን ማውጣት ብትጀምሩ ደስ ይለኛል። ብዙም ነገር ነካክቼዋለሁ።